ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአማርኛው ስርጭታችን ጀመረ። የኦሮሞ ነጻነት ሰራዊት የፊንጫ ስኳር ፋብሪካን አካባቢ ተቆጣጥሮ በፋብሪካው ላይ ጉዳት ካደረሰ ወዲህ ሰራተኞች ከነቤተሰቦቻቸው ለችግር መዳረጋቸውን እየተናገሩ ነው።
መንያላለ ናሎጂያ ለማስ እንዲወጥረ
በተቋሙ ክሊኒክ ነበር የምንታከመው። የህክምና አገልግሎቱም ከቆመ 2 ወራት ተቆጥሯል። ሴቶች የሚወልዱበት አጥተው ለችግር ተዳርጓል። ፋብሪካው ከከተማው ርቆ በቆላማ አካባቢ ስለሚገኝ ለመጓዝ መንገድ የለም። የሰላም ጉዳይም አሳሳቢ ነው። አፋጣኝ መፍትሄ እንሻለን።
የአሜሪካ ድምጽ ካነጋገራቸው ሰራተኞች መካከል ያንደኛውን ሐሳብ ነበር የሰማነው። ዝርዝሩ በመሽቱ ይደመጣል። ሌሎች ጉዳዮችም ተካተዋል። ተነስተልኝ እንደምናምሽታችኋል አድማጮቻችን፣ እንዲሁም ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ ከስቱዲዮ ዝግጅቱን ታቀናብርልናለች። ዋና አዘጋጃችን ጽዮን ግርማ ናት። ከምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትቆዩን አስቀድመው አጫጭር የዓለም ዜናዎችን እናጋራችኋለን። እንግዲህ ወልዴ ይቀጥላል።
በድጋሚ እንደምናመሻችሁ የዓለም ዜናውን ማሰማችሁ እንግዲህ ወልዴ ነኝ። በምስራቅ ሊቢያ ቫግነር እንደ መሰረት የሚጠቀምበት አንድ ወታደራዊ የአየር ማረፊያ በድሮን መጠቃቱ፣ የኢኮኖሚ ድቀት በገጠማት ኬንያ ፕሬዝዳንቱና ባለስልጣናት የደሞዝ ጭማሪ ማግኘታቸው፣ እንዲሁም ራማፎሳ ከተደረገባቸው የገንዘብ ቅሌት ምርመራ ነጻውኑ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በምስራቅ ሊቢያ ቫግነር እንደ መሰረት የሚጠቀምበት አንድ ወታደራዊ የአየር ማረፊያ በድሮን መጠቃቱን ኤኤፍፒ ከትሪፖሊ ዘግቧል። በጥቃቱ ጉዳት አለመድረሱን እንዲሁም የጥቃቱ አድራሽ ወገን አለመታወቁን አንድ ስማቸው እንዳይጠቀስ የፈለጉ ባለስልጣንን ጠቅሶ ዜና አገልግሎቱ ጨምሮ ገልጿል። ከቤንጋዚ በስተደቡብ ምዕራብ 150 ኪሎ ሜትር ላይ የሚገኘው አልካሩባ የተሰኘው ወታደራዊ የአየር ማረፊያ የቫግነር ቡድን አባላት እንደ ወታደራዊ ሰፈር የሚጠቀሙበት ነው ተብሏል። ይህ በእንዲህ እንዳለ በተለያዩ የአፍሪካ ሀገራት የሚገኘው የሩሲያው ቅጥር ወታደራዊ ቡድን ቫግነር በአገሪቱ ያለው የወደፊት ዕጣ ከቡድኑ ጋር ስምምነት የተፈራረሙት መንግስታት ውሳኔ ነው ሲሉ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ አስታውቀዋል። ቫግነር ከማዕከላዊ አፍሪካ ሪፐብሊክ እና ከሌሎችም አገሮች ጋር ከመንግስታቱ ጋር በተፈራረመው ስምምነት መሰረት ሲሰራ እንደነበር ላቭሮቭ ተናግረዋል። የሩሲያ መከላከያ ሚኒስቴር በመቶ የሚቆጠሩ ወታደራዊ አማካሪዎች በማዕከላዊ አፍሪካ ሪፐብሊክ እንዳሉትም ጨምረው ገልጸዋል። የቫግነር ቡድን ባለፈው ቅዳሜ ለአጭር ጊዜ የቆየ አመጽ በማስነሳት በደቡብ ሩሲያ የምትገኝን አንዲት ከተማ ተቆጣጥሮ ነበር። ወደ ሞስኮ ሲያደርግ የነበረው ግስጋሴ ግን መሪው የፍጌኒ ፕሪጎዥን አገሪቱን ለቀው ወደ ቤላሩስ እንዲሄዱ ስምምነት ላይ ከተደረሰ በኋላ ተገትቷል። ኬንያውያን የኢኮኖሚ ድቀትና የታክስ ጭማሪ በሚያንገላታቸው በዚህ ወቅት የአገሪቱ ፕሬዝደንት፣ ምክትላቸው እንዲሁም ሌሎች ባለስልጣናት የደሞዝ ጭማሪ ማግኘታቸውን ኤኤፍፒ ተመልክቼዋለሁ ያለውን የመንግስት ዶሴ ጠቅሶ ዘግቧል። ባለስልጣናቱ 14 በመቶ ጭማሪ በሁለት ዓመት ጊዜ ውስጥ እንደሚያገኙ የአገሪቱ የደሞዝ ኮሚሽን ባቀረበው ሰነድ ላይ ተመልክቷል። ይህም የፕሬዝደንቱን ደሞዝ በወር ወደ 11 ሺህ ዶላር ያደርሰዋል ተብሏል። የፓርላማ አባላት ደግሞ በወር 5400 ዶላር እና በተጨማሪም 54000 ዶላር ለመኪና መግዣ እንዲሁም በወር 2600 ዶላር መኪናው ለሚያስፈልገው ወጪ እንደሚሰጣቸው ታውቋል። በኬንያ ዝቅተኛው ደሞዝ 107 ዶላር እንደሆነ የተጠቆመው የኤኤፍፒ ሪፖርት የደሞዝ ጭማሪው የመጣው የነዳጅ ዋጋ ከዚህ በፊት ታይቶ በማይታወቅ መጠን በጨመረበትና መንግስት በነዳጅ ላይ የሚጥለውን ታክስ በእጥፍ በጨመረበት ወቅት ነው። የነዳጅ ዋጋ ጭማሪው በሌሎች ሸቀጦች ላይ ጭማሪ በማስከተል የኑሮ ውድነቱን ሊያባብሰው እንደሚችል ሪፖርቱ ጨምሮ ጠቁሟል። የደቡብ አፍሪካው ፕሬዝደንት ሲሪል ራማፎሳ በገጠር መኖሪያ ቤታቸው በሚገኝ ሶፋ ውስጥ ተቀምጦ ከነበረና በኋላም በዘራፊዎች ተወስዷል ከተባለ ገንዘብ ጋር በተያያዘ በአገሪቱ የሙስና ኮሚሽን ሲደረግባቸው የነበረው ምርመራ ተጠናቆ ፕሬዝደንቱ የጣሱት ሕግ እንደሌለ ተገልጿል። ጉዳዩ ይፋ የሆነው ባለፈው አመት ሰኔ ወር ሲሆን ከሶስት አመት በፊት በፕሬዝዳንቱ የገጠር ቤት ላይ በተፈጸመ ዝርፊያ ጥሬ የውጭ አገር ገንዘብም መሰረቁን ፕሬዝዳንቱ ሪፖርት አላደረጉም ሲል አንድ የቀድሞ የአገሪቱ የስለላ ተቋም ኃላፊ መጠቆማቸውን ተከትሎ ነው። ፕሬዝዳንቱና ፓርቲያቸው ጥፋተኛ አለመሆናቸውን በተደጋጋሚ ሲገልጹ ቆይተዋል። ገንዘቡም ለአንድ ሱዳናዊ ነጋዴ ጎሾችን ሸጠው ያገኙት $580,000 እንደሆነ ተናግረዋል። ራማፎሳ ስርቆት መፈጸሙን ለፖሊስ ሪፖርት ከማድረግ ይልቅ ዘራፊዎቹ እንዲታፈኑ አድርገዋል፣ ገንዘቡም መንግስት የማያውቀው ነው በሚል ክስ ሲቀርብባቸው ቆይቷል። የአገሪቱ ኦምብድስማን ቢሮ ዛሬ በለቀቀው የምርመራ ውጤት ፕሬዝዳንቱ ቤት ገንዘብ በመገኘቱ ራማፎሳ የጣሱት ሕግ አለመኖሩን እና ስርቆት መፈጸሙንም በማግስቱ ለፖሊስ ሪፖርት አድርገዋል ብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ 18 ነው። አንድ 17 ዓመት ሹፌር በፖሊስ መገደልን ተከትሎ በፈረንሳይ የተነሳው ተቃውሞ ወደ ቤልጅየምም ተዛምቶ ለሶስተኛ ምሽት ቀጥሏል። ግድያው በተፈጸመባትና ናንቴር ከተማ ተቃዋሚዎች መንገድ በመዝጋት እሳት ሲያነዱ መኪኖችንም አቃጥለዋል። ፖሊስ በበኩሉ አስለቃሽ ጭስ ተኩሷል። ከ600 በላይ ተቃዋሚዎች በቁጥጥር ስር ሲውሉ ቢያንስ 200 የሚሆኑ የፖሊስ አባላት ተጎድተዋል ተብሏል። በሌሎች የፓሪስ አካባቢዎችም ተቃዋሚዎች አንድ የአውቶቡስ ተራና የከተማ ማዘጋጃ ቤት ሲያቃጥሉ ሱቆችንም ዘርፈዋል። የአገሪቱ ፕሬዝዳንት ኢማኑኤል ማክሮን በብራስልስ የታደሙበትን የአውሮፓ ህብረት ጉባኤ አቋርጠው ዛሬ ወደ ፈረንሳይ በመመለስ ከባለስልጣኖቻቸው ጋር አስቸኳይ ስብሰባ እንደሚቀመጡ ይጠበቃል። ናይል የተባለውን የ17 ዓመት የጥቅል ማጓጓዣ መኪና ሹፌር ገድሏል የተባለው ፖሊስ በነፍስ ማጥፋት መከሰሱን አቃቤ ሕግ አስታውቋል። ፕሬዝዳንት ጆ ባይደን የዩናይትድ ስቴትስ ጠቅላይ ፍርድ ቤት አፈርማቲቭ አክሽን የሚባለውንና በታሪክ በቆዳ ቀለምና በመሳሰሉት ማንነቶች ወደ ኋላ የቀሩ ተማሪዎችን የከፍተኛ ትምህርት ልዩ ዕድል የሚሰጠውን አሰራር የሚሽር ውሳኔ ማሳለፉ በጣም እጅግ አሳዛኝ ነው ብለዋል። ይሁን እንጂ በከፍተኛ ትምህርት ውስጥ የሚኖረውን ብዝሃነት ለዘለቄታው የሚያስቀር አይሆንም ብለዋል። 6-3 በሆነ ድምፅ የተላለፈው የጠቅላይ ፍርድ ቤት ውሳኔ ዩኒቨርሲቲዎች የሚቀበሏቸውን ተማሪዎች ብቃት ለመወሰን የቆዳ ቀለምን እንደ መስፈርት መጠቀማቸው ሕገ መንግሥታዊ አይደለም ብሎታል። ከጠቅላይ ፍርድ ቤቱ የቪኦኤ ዘጋቢ ስቲቭ ሄርመን የላከው እንዲሁም በአሶሴትድ ፕሬስ የተጠናከረውን ዘገባ በመጭመቅ ደረጀ ደስታ እንደሚከተለው ያቀርበዋል።
ፕሬዝደንት ባይደን ጠቅላይ ፍርድ ቤቱ ውሳኔ ካስተላለፈ ሰዓታት በኋላ ዋይት ሃውስ ውስጥ እንደተናገሩት የከፍተኛ ትምህርት ቤቶች ተማሪዎቻቸው አሜሪካን በሙሉ በሚያንጸባርቅ መልኩ ከተለያዩ የህብረተሰብ ክፍሎች የመጡ መሆናቸውን የማረጋገጡን ቁርጠኝነታቸውን ሊቀጥሉበት ይገባል ብለዋል። ፕሬዝደንቱ በዚሁ ንግግራቸው 10 ዓመታት የቆየውን ነባሩን ውሳኔ በመሻር በዳኞች የተሰጠው ውሳኔ ከትምህርት ቤት መማሪያ ክፍሎችን ባሻገር አልፎ በመሄድ የሚያስከትለው ችግር ሊኖር ይችላል የሚል ስጋታቸውን ገልጸዋል።
የብዝሃነትን ዋጋ የተገነዘቡ ኩባንያዎችም ቢሆኑ ይህን ውሳኔ እንደ ሰበብ ተጠቅመው ከብዝሃነት ሊሸሹ አይገባቸው ብለዋል ባይደን።
ለመጪው ዓመት ለሚካሄደው ፕሬዝደንታዊ ምርጫ አሁን እየተካሄደ ባለው የቅድመ ምርጫ ውድድር የፓርቲያቸው ግንባር ቀደም ተፎካካሪ የሆኑት የቀድሞ ፕሬዝደንት ዶናልድ ትራምፕ ውሳኔው ማለት የአገራችን የወደፊት ታላቅነትን ጨምሮ እጅግ የላቀ ችሎታና ለስኬት የሚያበቃው አስፈላጊ ነገር ያላቸው ሰዎች እነሆ አሁን በመጨረሻው ይሸለማሉ ማለት ነው ብለዋል። ፕሬዝደንት ባይደን ብዙ ሰዎች ፖሊሲውን ወይም አፈርማቲቭ አክሽን ሳይረዳ የተሳሳተ ትርጉም እንደሚሰጠው አስረድተዋል።
Well, I've always believed that one of the greatest strengths of America, and you've tired of hearing me say
ብዙ ሰዎች በስተት ፖሊሲው ብቃት የሌላቸው ተማሪዎችን የሚፈቅድ፣ ብቃት ካላቸው ተማሪዎች ይልቅ ብቁ ያልሆኑ ተማሪዎችን የሚቀበል አድርገው ይወስዱታል። ይሄ ግን አይደለም። የኮሌጅ ቅበላ የሚሰራው በዚህ መልኩ አይደለም። ይልቁንም ኮሌጆች የመግቢያ መስፈርቶች አውጥተዋል። እያንዳንዱ ተማሪ እነዚህን መስፈርቶች ማሟላት አለበት። ይህ በትምህርት ቤቱ እንዲሟላ የሚፈለገው ብቃት ከተሟላ በኋላ ብቻ ነው ከውጤታቸውና በተጨማሪ እንደዘር ያሉ ሌሎች ነገሮችን የሚመለከቱት።
ይህን ውሳኔ የመጨረሻው ቃል እንዲሆን አንፈቅድም ያሉት ባይደን በንግግራቸው ሁላችንም ያለውን እውነታ እናውቃለን፣ በአሜሪካ መድሎ ዛሬም አለ፣ የዛሬው ውሳኔ ያንን አይቀይረውም ብለዋል።
ክብራትና ክብራን ለዜና የታያዘው ሰዓት በዚህ ተጠናቋል። ለቀሪ ዝግጅቶች ወደ ሀብታሙ መልሳቸዋለሁ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲቪ ስዌት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የሰኔ 23 2015 ዓ.ም ምረት ዝግጅታችንን ነው ከአሜሪካ ድምጽ እያዳመጣችሁ እየተከታተላችሁ ያላችሁት። በምስልና ድምጽ ቅንብሩ ዛሬ ምሽት ሲሳይ ሸናፊና ግርማ ደገፋ አብረውናሉ። የዌብና ማህበራዊ ድረገጽ አቀናባሪያችን ደግሞ አበባየው ገበያው ናት። ግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። ማናቸውንም አስተያየቶች መስጠት ብትፈልጉ በማህበራዊ ገጽ መገኛችን እንዲሁም ደግሞ በዋትስአፕ 202-205-9942 ላይ መላክ ትችላላችሁ። አሁን ወደ ለቱ አብይ ዘገባ እንሻገራለን። የፊንጫ ስኳር ፋብሪካ ሰራተኞች የሁለት ወር ደሞዛችን ስላልተከፈለን ከነ ቤተሰቦቻችን ለችግር ተዳርገናል ሲሉ ለአሜሪካ ድምጽ ተናግረዋል። በኦሮሚያ ክልል ሆሮ ጉድሮ ወለጋ ዞን የሚገኘው ፊንጫ ስኳር ፋብሪካ ስራ ቆመው እንደ አውሮፓውያኑ አቆጣጠር በግንቦት 20 ቀን 2023 እንደነበር ያስታወሱ ሰራተኞቹ የኦሮሞ ነጻነት ሰራዊት አካባቢውን ተቆጣጥሮ በነበረበት ወቅት በደረሰበት ጉዳት ፋብሪካው እስካሁን ስራ ለመጀመሩን አክለው ገልጸዋል። ሰራተኞቹ ላሰሙት ቅሬታ ከፋብሪካው አመራሮች መልስ ለማግኘት በተደጋጋሚ ያደረግነው ጥረት ለዚህ ዘገባ አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ መረጃው እንዳለው ገልጾ ፋብሪካው ወደ መደበኛ ስራው የሚመለስበትና የሰራተኞች ደሞዝ የሚከፈልበት ሁኔታ ላይ ምክረ ሐሳብ እንደቀረበ ተናግሯል። ጻይ ዳምጠው ዝርዝር ጉዳዩን ተነግረናለች።
በኦሮሚያ ክልል ሆሮ ጉድሮ ወለጋ ዞን የሚገኘው ፊንጫ ስኳር ፋብሪካ የምርት ስራውን ካቆመ 2 ወር እንዳስቆጠረና እስካሁን ስራ እንዳልጀመረ የፋብሪካው ሰራተኞች ለአሜሪካ ድምጽ ገልጸዋል። ስማቸው እንዳይጠቀስ የጠየቁ የፋብሪካው ሰራተኛ የ2 ወር ደሞዝ ባለማግኘታቸው ለችግር እንደተጋለጡም ገልጸዋል።
እንደ አውሮፓውያኑ አቆጣጠር ግንቦት 20 ቀን 2023 በጫካ ያለው የኦሮሞ ነጻነት ሰራዊት ወደ ከተማችን ገብቶ ነበር። በዚህ የተነሳ የፋብሪካው ቢሮዎችና ማምረቻዎች ተሰባብረው ነበር። ኮምፒውተሮችን ጨምሮ በቢሮዎቹ የተገኘ ማንኛውም ዕቃ ተሰባብሯል።
የፋብሪካው ሰራተኛ እንደሆኑ ለአሜሪካ ድምጽ ገልጸው ስማቸው እንዳይጠቀስ የጠየቁ ሌላ ግለሰብ በፋብሪካው ለሰራተኛው ይሰጥ የነበረው የማህበራዊ አገልግሎት ተቋርጧል ሲሉ የገጠማቸውን ችግር አስረድተዋል።
በተቋሙ ክሊኒክ ነበር የምንታከመው። የሕክምና አገልግሎቱም ከቆመ 2 ወራት ተቆጥሯል። ሴቶች የሚወልዱበት አጥተው ለችግር ተዳርጓል። ፋብሪካው ከከተማው ርቆ በቆላማ አካባቢ ስለሚገኝ ለመጓዝ መንገድ የለም። የሰላም ጉዳይም አሳሳቢ ነው። አፋጣኝ መፍትሄ እንሻለን።
ግንቦት 20 ቀን 2023 ዓ.ም በሆሮ ጉድሩ ዞን ኮምቦልቻ፣ ፍንጫ፣ ጉድሩና ሌሎችም የወረዳ ከተሞች በኦሮሞ ነጻነት ሰራዊት በመያዛቸው በመንግስት የጸጥታ ኃይልና በታጣቂዎቹ መካከል በነበረው የተኩስ ልውውጥ የንጹሃን ዜጎች ህይወት እንዳለፈ የፋብሪካው ሰራተኞች ገልጸዋል።
በበራሪ ጥይት 16 ሰላማዊ ነዋሪዎች ተገድለዋል። አንዳንድ ሰዎች ደግሞ በተለያዩ ነገሮች እየተመካኘ እየተገደሉ አሉ።
የስኳር ፋብሪካው ወደ ስራ አለመመለሱን፣ ሰራተኞች ደሞዛቸው ተቋርጦ ለችግር መጋለጣቸውን አስመልክቶ ላቀረቡት ቅሬታ ከስኳር ፋብሪካው አመራሮች ምላሽ ለማግኘት ያደረግነው ጥረት ለአሁን አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን ስለ አካባቢው ሁኔታ መረጃ እንዳለው የገለጹት በኢትዮጵያ ሰብአዊ መብቶች ኮሚሽን የጅማ ቅርንጫፍ ኃላፊ በዳሳ ለሜሳ ፋብሪካው ወደ ስራ እንዲመለስ፣ ሰራተኞችም የተቋረጠው ደሞዛቸው እንዲሰጣቸው የሚመለከተው አካል አፋጣኝ እርምጃ መውሰድ እንደሚኖርበት አመልክተዋል።
ከዛሬ 2 ወር አካባቢ በሆሮ ጉድሩ ወለጋ ዞን ባሉት ወረዳዎች መካከል ፍንጫና ጉድሩ ሌሎችንም አካባቢዎች ላይ ታጣቂ ቡድኖችና በመንግስት መካከል በነበረው ግጭት በአካባቢ ላይ ከፍተኛ የሆነ ጉዳት መድረሱን መረጃዎች ደርሶናል። በስኳር ፋብሪካ አካባቢ ያሉ ሰራተኞች የደህንነት ስጋት ገጥሟቸው እንደነበረ፣ ከዛ ጋር ተያይዞ የስኳር ፋብሪካው ሙሉ በሙሉ ሊባል በሚችል መልኩ ስራውን አቆሞ እንዳለ፣ በዚህ ምክንያት የሰራተኞች እስካሁን የሁለት ወራት ደሞዝ እንደተከፈለ ይሰጥ ነበርው የማብራሪ አገልግሎቶች ማቋረጣቸውን መረጃ ደርሶናል ማለት ነው። ስራው የቆመው በሰራተኞቹ ችግር ምክንያት አይደለም ማለት ነው። የሰራተኞች እስካሁን ድረስ አብዛኛው ሰራተኛ በቦታው አለ። የሚሰራው ሰራተኛ ብቻ ሳይሆን ከጀርባው ያሉ የቤተሰቦች የሚመለከት ስለሆነ ደሞዝ ማቋረጥ አልነበረበትም መከፈል ነበረበት። አሁንም ቢሆን መንግስት እነዚህ ሰራተኞች ያለ ምንም ቅድመ ሁኔታ እንዲከፍል ነው ወደ ቦታው እንዲመልስ ነው ሪኮመንድ የምናደርገው።
የኦሮሞ ነጻነት ሰራዊት አካባቢውን ተቆጣጥሮ በነበረበት ወቅት በደረሰው ጥቃት የሰው ህይወት ስለመጥፋቱ ኮሚሽኑ ምርመራ አካሂዶ ይሁን የጠየቅናቸው አቶ በዳሳ ተከታይ መልስ ሰጥተዋል።
ተክስ ልውውጡ ሚሆን በሌላ ምክንያት በሲቪሊያን ላይ የህይወት መጥፋት የአካል ጉዳትና የንብረት ውድመት መድረሱን ዘረፋ መፈጸሙን መረጃዎች ደርሶናል ማለት ነው። የደረሰን መረጃ ግን በቦታው ተገኝተን ከተለያየ አካላት መረጃ ሰብስበን ለማጣራት የአካባቢው ያለ የሰላም ሁኔታ ምቹ ስላልሆነ ማድረግ አልቻልንም ማለት ነው። ለጊዜው ያለን ግን መረጃዎቹ አሉ። ምክንያቱም ሰው ህይወት ጠፍቷል፣ የሰው አካል ጎድሏል፣ የሰው ንብረት ወድሟል፣ ተዘርፏል የሚል መረጃዎች አሉ። ይህንን ግን አካባቢው ላይ የሰላም ሁኔታ በተረጋጋ ጊዜ ይህን ምርመራ አድርገን ለህዝብ ይፋ የምናደርግ ይሆናል ማለት ነው።
በአካባቢው ሰላምና መረጋጋት እንዲሰፍን እንዲሁም የተቋረጡ ማህበራዊ አገልግሎቶች ወደ ስራ እንዲመለሱ መንግስት በቂ የጸጥታ ኃይል ማሰማራት ይጠበቅበታል ስል ኮሚሽኑ ምክረ ሀሳብ አቅርበዋል። ከጉዳዩ ጋር በተያያዘ ከኦሮሞ ነጻነት ሰራዊት መልስ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ቀደም ብላችሁ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ቤንሻንጉል ጉሙዝ ክልል ይወስድናል። በክልሉ መተከል ዞን ማንዱራ ወረዳ ለአራት ዓመታት ያክል ከቀያቸው ተፈናቅለው በመጠለያ ጣቢያ የተሰባሰቡና ከማህበረሰቡ ጋር ተቀላቅለው የቆዩ አርሶ አደሮች ወደ ቀያቸው ተመልሰው የግብርና ስራቸውን ቢጀምሩም በማዳበሪያ እጥረት እንደተቸገሩ ለአሜሪካ ድምፅ ተናግረዋል። በማንዱራ ወረዳ የደስኒ ቀበሌ ነዋሪ እንደሆኑ የተናገሩ አንዱ አርሶ አደር ከዘመድ አዝማድ ባገኙት ብድር ትራክተር በሄክታር 6000 ብር ተከራይተው መሬታቸውን ቢያርሱም ማዳበሪያ ማግኘት እንዳልቻሉ ተናግረዋል። የቤንሻንጉል ጉሙዝ ክልል ግብርና ቢሮ በበኩሉ ወደ ክልሉ በቂ ማዳበሪያ እንዳልገባ ገልጿል። የቢሮ ኃላፊ አቶ ባባካር ሐሊፍ እንደሚሉት ከፌዴራል መንግስቱ ወደ 300 ሺህ ኩንታል የሚጠጋ አፈር ማዳበሪያ ተጠይቆ የቀረበው ግን 111,000 ኩንታል ብቻ ነው። ይቅርታ፣ የዚህን ዘገባ ዝርዝር አስቴር ምስጋናው ትነግረናለች።
በቤንሻንጉል ጉሙዝ ክልል መተከል ዞን በማንዱራ ወረዳ ዳስኒ ቀበሌ ከአራት ዓመት በፊት ይኖር እንደነበር የነገረን አርሶ አደር አቤል ነተሻለ ተፈናቅሎ ይኖርበት ከነበረው ገነቴ ማርያም ቀበሌ ተመልሶ ዳስኒ የግብርና ስራውን ቢጀምርም በአፈር ማዳበሪያ ጥረት ስራውን መቀጠል እንዳልቻለ ይናገራል።
አራት ዓመት አምስት ዓመት እርሻ ቁመን አሁን ዘንድሮ እርሻ ለመሞከር ማዳበሪያ ጠር ዳሬ የለም መስለ ዘመደዘግ ተመድረን እንትን አድርገን 10,000 ብር 5,000 ብር ዘመደዘግ ገንዘብ አውጥተን እንትን አድርጎ ነበረ። ያው እዛ መሸፈን አልቻለም። በክራክተር አሰርተን ነበረ በክራይ ማለት ነው። አንድ ሄክታር 6,000 ብር እንደዚህ እንትን አድርገን ነበረ። ማዳበሪያ ጥራት አሁን ይዘናል። አሁን ማሳም ቀርቷል። አሁን ደግሞ የራስነውን እንትን ደግሞ ለደጉሳ ምናምን ትንሽ ለጤፍ እንትን ብለን ነበረ። አሁን ራሱ እንትን የለም።
በግብርና ባለሙያዎች በማንዱራ ወረዳ ጅግና ስላሴ በተባለ ቀበሌ እንደሚኖር የገለጸው አርሶ አደር አንሙት ምህረቴ በግንቦት ወር መሬቱን አርሶና ለስልሶ ማሽላ ለመዝራት ቢዘጋጅም በቂ ማዳበሪያ አለማግኘቱን ይናገራል። አሁንም ዳጉሳና ጤፍ ለመዝራት ቢዘጋጅም የማዳበሪያ ጥረት እንደገጠመው ያስረዳል። ለአራት ተከታታይ ዓመታት የእርዳታ ህል እየተሰፈረለት እንደቆየ የሚናገረው አንሙት በሚቀጥለው ዓመትም የእርዳታ ህል ጠባቂ ሊሆን እንደሚችል ይናገራል።
የተፈነቀልነው 2010 ላይ ነው። አሁን ተመለሰን ገብተን ራሱ የገባንም ገብተን ወደ ሰፈርም አልገባንም። አሁን የመግባት እድልም ያንታል ነው። አተርፈለቀ ብንሸጥ ባንሸጥም ትንሽ እንቆለቀለም ከሆን ዘር እንዘራለን ብንል ያው ያለው ችግር ያው ማዳበሪያ ችግር አለ፣ ዘር ችግር አለ። ያው ሀብት ንብረት ማልቆብን በሬነ በሬ ያለው ጋርም የተመደ ነው የምናርሰው። አትገቢያ የለችም፣ ምንም አልደረሰችልንም። አሁን ለበቆሎ አንዳንድ 50 ኪሎ ተሰጠ ማለት ነው። ምን ላይ ትሆናለች?
በዚሁ ጅግና ስላሴ ቀበሌ አርሶ አደሮችን ሙያዊ ገዛ እንደሚያደርግላቸው የሚናገረው ስሙ እንዳይጠቀስ የጠየቀን የግብርና ባለሙያ የቀበሌው አርሶ አደር መሬቱን አርሶና ለስልሶ የአፈር ማዳበሪያ እየጠበቀ ነው ይላል።
የበጋን ዙሪያ ላይ ያለው ችግር እጅግ በጣም አሳሳቢ ነው። አሁን ላይ ያለነውና ከዚህ በፊት አንተን በዘም በሎንግት ድጎማ ጉሮራቸው ሲገፍሉ ነበር። አሁን ላይ ግን በራሳቸው ተስተካክለው አርሰው ራሳቸውንም ለመመገብ ሌላም ለመትረፍ ነው ፍላጎታቸውና ለማሳካት ያለው ፍላጎት አሁን ባለው የግባት እጥረት እጅግ በጣም ስጋት ውስጥ እንደገነከታቸው ነገ ወደፊት ላይ ከባድ ራብ ይገጥመናል የሚል ስጋት አለ። ይህንን የሚመለከተው ሁሉ ተረባርቦ መፍትሄ ቢሰጥ የሚል ነው እንደኛ የምናስበውና
ሌላው የዚሁ ቀበሌ ነዋሪ እንደሆነ የሚናገረው በላይ
አሁን ላይ መሰረታዊ ችግራችን ያለብን በቃ ማዳበሪያ ከልብ እንድናርሳ አልቻልንም። አሁን ማዳበሪያን ችግራችን
ባትጠቀሙ ምን ችግር ይፈጥራል?
ተፈለግ ምርት ናሰጥም፣ ሁለተኛ ደግሞ አያድግም፣ መሆኑ ራሱ አያድግም። ያው መሬቱ ተበልቷል፣ ትንሽ ሞት እንትምላለ ድሮ ጀምሮ ስለታረሰ አሁን ትብሏል።
በቤንሻንጉል ጉሙዝ ክልል የግብርና ቢሮ ኃላፊ አቶ ባብከር ሐሊፍ በክልሉ የማዳበሪያ እጥረት መኖሩን አምነው አርሶ አደሩ አማራጭ ሰው ሰራሽ ማዳበሪያዎችን እንዲጠቀም ጥሪ አቅርበዋል።
ማዳበሪያ በጣም ጥቂት ነው። ማዳበሪያ አሁን ለምሳሌ እኛ የጠየቅነው ወደ 300,000 250,000 እስከ 300,000 የሚሆን ነው። የተፈቀደልን 111,000 ነው። 111,000 ለ900,000 ሄክታር አይደርስም። የሚደርሰው ለመቶ 11,000 ሄክታር ነው መዳበሪያ። ከዛ ቀሪው በፊክ በሌላ እና መዳበሪያ ለሁሉም ዘር አይደለም እንጠቀመው፣ ለበቆሎ እና ለተወሰኑ እንትኖች ነው የምንጠቀመው። ሌሎቹ ያለ መዳበሪያ ነው የሚሰሩ። አብዛኛው ወደዛ ፎከስ እንዲደረግበት ሁኔታ ይፈጠራል። ባዮሰለሪ አለ፣ ምንድነው ይሄ ኮምፖስት አለ፣ ፈርሚ ኮምፖስት አለ። ከዛ ደግሞ የእሳት ፊግ አለ። የተረፈ ምርቶች በመጠቀም ወደዛ የሚገቡበት ሁኔታ የተፈጠረ ነው ያለ።
በቤኒሻንጉል ጉምዝ ክልል በተለያዩ ጊዜያት በነበረው ግጭት ምክንያት የተፈናቀሉ ከ400,000 በላይ ተፈናቃዮች ቀድሞ ይኖሩበት ወደ ነበረው ቀያቸው መመለሳቸውን ቢሮ ኃላፊው አክለው ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ሱዳን ይወስደናል። ሱዳን ውስጥ ካለፈው ሚያዝያ ወር አንስቶ የቀጠለው ጦርነት እስካሁን 2.5 ሚሊዮን ሰዎች ከመኖሪያቸው ማፈናቀሉን የተባበሩት መንግስታት ድርጅት አስታውቋል። ከቀያቸው ከተሰደዱት ውስጥ 80% በሀገር ውስጥ በየቦታው የተጠለሉ ተፈናቃዮች መሆናቸውንም አመልክቷል። ሲዳህ መሐመድ ኢብራሂም በሱዳን አልጀሲራ ክፍለ ግዛት የተጠለሉ ተፈናቃዮችን አነጋግሮ ያጠናቀረውን ቆንጅታ እየታሰማናለች።
በጦርነቱ ምክንያት ከዋና ከተማዋ ከካርቱም የሸሹ ነዋሪዎች በብዛት በማዕከላዊ ምስራቅ የሀገሪቱ አካባቢ ወደምትገኘው ወደ አልጀዚራ ክፍለ ግዛት ነው ሄደው የተጠለሉት። ካርቱም ውስጥ መምህርት የነበሩት ላይላ አልራሺድ አንዷ ሲሆኑ ካርቱም ላይ ያለማቋረጥ ቦምብ ሲዘንብ ሸሽተው ወደ አልጀዚራ በመሄድ ዋና ከተማዋ ዋድ ማዳኒ የሚገኝ የመጠለያ ካምፕ ውስጥ እንደተጠለሉ ይናገራሉ። ራሺድ መጠለያ ካምፕ ውስጥ ልጇን ከተገላገለችው ከእህታቸው ልጅ ጋር ነው የሚኖሩት።
ዘፈነል መድረሳው the current situation is completely unstable. We've been suffering due to the insecurity.
ሁኔታው ሙሉ በሙሉ ያልተረጋጋ ነው። ጦርነቱ ከጀመረ አንስቶ በከባድ ስቃይ ነው የምንኖረው። ምንም ነገር የለም። ምን እንደምናደርግ አናውቅም።
ጀዚራ በየትምህርት ቤቱ በየዩኒቨርሲቲው እና በየመስጊዱ በብዙ 10 ሺዎች የተቆጠሩ ተፈናቃዮችን ማስጠለሏን የርዳታ ድርጅቶች ይናገራሉ። የአብዛኛውን መጠለያ ስራ የሚያከናውኑትም የሀገሬው ሲቪሎች እና የረድኤት ሰራተኞች ናቸው። እንደ ባቡ አልኢስማኤል ያሉ የጤና ችግር ያለባቸው ተፈናቃዮች ደግሞ የሕክምና ችግር እንዳለባቸው ይናገራሉ።
በተከታታይ ማድረግ የነበረብኝን የኩላሊት እጥበት ለማድረግ አልቻልኩም።
ደግሞም መድኃኒት በሙሉ ስላለቀብኝ በጣም አደገኛ ሁኔታ ላይ ወድቄያለሁ። የኩላሊት እጥበት ህክምና ማዕከል ፍለጋ ወደ ዋድ ማዳኒ መጣሁ። አሁን እዚህ ትምርት ቤት ውስጥ ነው የምኖረው። ትምርት ቤቱ መጠለያ ሆኗል።
ሳናሂድ ሁሴን ከካርቱም ሸሽታ ወደ ማዳኒ የተሰደደችው እርጉዝ ሳለች ነው። በውጊያው የደረሰውን መከራ ካየ በኋላ የግድ ሆኖብኝ ተሰደድኩ ብላለች።
አልሞንት ጋው ከደ ሀልፈሩባቱ ከዳ
The war forced us to leave our city. I was pregnant and placed
ከተማችንን ጥለን እንድንሄድ አስገደዱን። እኔ እርጉዝ ነኝ። መጠለያ ውስጥ ነው ያለሁት። ካርቱም ውስጥ የሚሰራ ሆስፒታል ስለሌለ ጥለን መውጣት ነበረብን። ሁለት ሳምንት ሙሉ የቦምብ ድብደባው ከተማዋ ላይ እየወረደ ከቆየም በኋላ ለቀን ወደ ማዳኒ መጣን። እዚህ ያሉት ባለስልጣናት የተሟላ እርዳታ እየሰጡን ነው። የሐኪም ቀጠሮም ይዘውልኛል።
ጊዜያዊ መጠለያዎቹን የሚያስተዳድሩት ሲቪሎችና የሰብአዊ ረድኤት ድርጅቶች የአቅርቦት እጥረት እንዳለባቸው ተናግረዋል። አብደላ ሐሚድ አልሂል የዋድ ማዳኒ ካምፕ ኃላፊ ናቸው። እንዲህ ሲሉ ስልችግሩ ያስረዳሉ።
نحن طبعا هنا في المعسكر
we receive aid through the efforts of citizens and some organizations to provide the camp
በካምፑ ለተጠለሉት ሰዎች የምናውለውን ዱቄት ሩዝና ዘይት የመሳሰለውን ዜጎቻችንም አንዳንድ ድርጅቶችም ይሰጡናል። አቅርቦት የምናስቀምጥበት መጋዘን አለን። ለቤተሰቦች የሚሆን ምግብ የምናበስልበት ማዕድ ቤት አለን። አንዳንድ ሰዎች ምግብ በማብሰል ይረዱናል። የመድኃኒት እርዳታ በአንገብጋቢነት ያስፈልገናል። ምክንያቱም ብዙ የስኳርና የደም ግፊት ህመምተኞች አሉን። የካንሰር በሽተኞች ልዩ ህክምና የሚያስፈልጋቸው እርጉዝ ሴቶችም አሉ።
ተፈናቃዮቹም ሀገራችን ተረጋግታ ካለንበት ችግር በተላቀቅን ብለው እንደሚመኙ ገልጸዋል።
አድማጮቻችን እንዲሁም ተመልካቾቻችን እየተከታተላችሁት ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ27 ደቂቃ ሆኗል። እዚህ ዩናይትድ ስቴትስ ዋሽንግተን ዲሲ ላይ ደግሞ ከቀኑ 8 ሰዓት ከ27 ደቂቃ ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀናል። ወደ ሁለተኛው ምዕራፍ ስንሻገር የመጀመሪያው መሰናዷችን የኢትዮጵያ አማራጭ መዳረሻዎች ደስቲኒ ኢትዮጵያ የተሰኘ ሀገር በቀል ተቋም ከሶስት ዓመት በፊት ከሀገሪቱ ምሁራን፣ ፖለቲከኞች፣ የመንግስት ተቋማት፣ የሲቪል ማህበራት፣ የትምህርት ተቋማትና ሌሎች 50 ሰዎችን ለስድስት ወራት በማወያየት ኢትዮጵያ በሚቀጥሉት 20 ዓመታት ሊገጥሟት ይችላሉ ያሏቸውን 4 አማራጭ ማደራሻዎች ቀርጾ እንዲወጡ አድርጎ ነበር። በወቅቱ በሀገሪቱ በነበሩ ተጨባጭ ሁኔታዎች ላይ ተመስርተው ለህዝብ ይፋ ከተደረጉት አንዱ በጎና ሶስት አደጋ ያዘሉ ጣፋንታዎች ውስጥ ኢትዮጵያ በየትኛው መንገድ ላይ ትገኛለች? በኢትዮጵያ እንዲካሄድ ለሚታሰቡ የሰላምና እርቅ ጥረቶች ምን ያክል እገዛ ያደርጋሉ የሚሉት ይገኛሉ። በኢትዮጵያ እንዲካሄድ ለሚታሰቡ የሰላምና እርቅ ጥረቶች ምን ያህል እገዛ ያደርጋሉ ስትል ስመኝሽ ቆየ በመክክሩ ተሳታፊ ነበሩ። ባለሙያዎችና መክክሩን ያዘጋጀው የዴስቲኒ ኢትዮጵያን አስተባባሪ አንጋግራ ሰፋ ያለ ዘገባ አስተናርታለች። ለዛሬ የመጀመሪያውን ክፍል እናስደምጣችኋለን።
በዴስቲኒ ኢትዮጵያ አዘጋጅነት ከተለያዩ የህብረተሰብ ክፍሎች የተውጣጡ 50 ተጽዕኖ ፈጣሪ ሰዎች ወይም የሐሳብ መሪዎች ለስድስት ወራት ባካሄዱት ዝግ ስብሰባ ኢትዮጵያ ወደፊት ሊገጥሟት ይችላሉ ባሏቸው እጣ ፈንታዎች ዙሪያ መክረው 4 ሴናሪዮ ያሏቸውን መዳረሻዎች አስቀምጠው ነበር። እነዚህ ሰባራ ወንበር፣ አጼ በጉልበቱ፣ የፍክክር ቤትና ንጋት የተሰኙትና በወቅቱ በኢትዮጵያ የነበረውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተግዳሮቶች መነሻ በማድረግ በቀጣይ 20 ዓመታት ምን ሊከሰት እንደሚችል የሚያመላክቱት መዳረሻዎች ለኢትዮጵያ የተሻለ ድል እንዲመጣ መወሰድ ያለባቸውን እርምጃዎች የሚያመላክቱ መሆናቸውም ተገልጾ ነበር። ከነዚህ ውስጥ ሰባራ ወንበር ኢትዮጵያ ላሉባት ችግሮች የሚሰጠው ምላሽ የተገደበ፣ ለችግሩ የማይመጥንና በቀላሉ የሚሽመደመድ፣ አጼ በጉልበቱ ማናለብኝነት፣ አምባገነንነትና ፈላጭ ቆራጭነት የሚነግስበት፣ እንዲሁም የፉክክር ቤት እኔ ይበልጣለሁ በሚል የፉክክር መንፈስ የተሞላና ክልሎች የራሳቸውን ጡንቻ የሚያፈረጥሙበት መዳረሻዎች ሲሆኑ፣ አራተኛውና በንጋት የተመሰለው መዳረሻ ደግሞ በውይይት በርቀና በተቋማት ግንባታ ላይ የተመሰረተ አካሄድን የሚያሳይ ናቸው። ኢትዮጵያ በወቅቱ ለነበረባት ተግዳሮቶች የሚሰጡ ምላሾች ያመለክቷቸዋል የተባሉት እነዚህ አራት ሴናሪዮዎች ወይም መዳረሻዎች ህዳር 24 2012 ዓ.ም ምረት ለህዝብ ይፋ ከተደረጉ በኋላ ባሉት 3 አመት ከግማሽ ጊዜ ውስጥ ኢትዮጵያ ውስጥ በርካታ አዳዲስ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውሶች ተፈጥረዋል። በሰሜን ኢትዮጵያ የተካሄደው ጦርነት፣ የኮቪድ ወረርሽኝ፣ በኦሮሚያና ሌሎች ክልሎች አዲስ የተቀሰቀሱና የቀጠሉ ግጭቶች እንዲሁም በአፍሪካ ቀንድ ለአመታት የዘለቀው ድርቅ ለበርካቶች ህይወት መጥፋትና ለሚሊዮኖች ከቤት ንብረት መፈናቀል ምክንያት ሆነዋል። ከዚህ በመነሳት ከኢትዮጵያ የፖለቲካ አመለካከት፣ ብሔር፣ ጾታና ሃይማኖት የተውጣጡት የህብረተሰብ ክፍሎች በስምምነት ካስቀመጧቸው እጣ ፈንታዎች ኢትዮጵያ በየትኛው መንገድ ላይ እየተጓዘች ነው የሚለውን ጥያቄ በመክክሩ ተሳታፊ ለነበሩት የሴናሪዮ ቡድን አባላትና የመክክሩን ሂደት ላስተባበረውና በተቀረጹት መዳረሻዎች መሰረት ሀገራዊ መክክሮችን በማካሄድ ለሚንቀሳቀሰው ዴስቲኒ ኢትዮጵያ አቅርበንላቸዋል። ከነዚህ መካከል አንዱ የኦሮሞ ህዝቦች ፌደራላይስት ኮንግረስ ወይም ኤፌኮ ፕሬዝዳንት ፕሮፌሰር መራራ ጉዲና ኢትዮጵያ ቀስ በቀስ በሚደረግ የተቋማት ግንባታ ይደረስበታል በተባለ ዲሞክራሲያዊ ሽግግር ከተመሰለውና ብቻኛ በጓ አማራጭ ሆኖ ከቀረበው ንጋት በተቃራኒው እየሄደች ነው ይላሉ።
የመጀመሪያው መዳረሻ ንጋት የሚለው በጣም እጅግ በጣም ተስፋ ሰጪ የነበረው ከሞላ ጎደል አሁን የለም። እሱ አልተሳካልንም። እንዳውም በተቃራኒው ይሄን ነው በነይሳ ሌሎቹ በተለያዩ ደረጃዎች እየተፈጸሙ ናቸው። የአጼ በጉልበቱም ጥያቄ እያየነው ነው፣ እየመጣ ነው። የፉክክር ቤትም የፖለቲካ ኃይሎች ከመተባበር ይልቅ የመጣለት ፖለቲካው ቀጥሎበታል። ሰባራ ወንበርን የሚባለው ከመውጋ ላይ እየተከሰተ ነው። ስለዚህ ሶስቱ እየተከሰቱ ናቸው በተለያዩ ደረጃዎች።
ፕሮፌሰር መራራ ኢትዮጵያ ተስፋ ሰጪ ከሆነው ንጋት በተቃራኒው ለተቀመጡት 3 መዳረሻዎች እየተጓዘች ለመሆኑ የሚያመለክቱ ከሰላምና ጸጥታ፣ ወቅታዊ ፖለቲካና ኢኮኖሚያዊ መስተጋብር ጋር የተያያዙ ምክንያቶች መኖራቸውን ጨምረው ያብራራሉ።
በኢትዮጵያ ታሪክ ባልታየ መንገድ በሰሜን ኢትዮጵያ የነበረው እልቂት አንዱ ማሳያ ነው። አብዛኛው ኦሮሚያ አሁን ለምሳሌ ሰፊ የሆነ የግጭት የጦርነት ሜዳ ሆኗል። ሌላ ማሳያ ነው። ፖለቲካ ሜዳሩ እንደኛ አይነቱ ተገብቶ ወጥን አንዳንዶቹ እስከ ጦር ሜዳ፣ የትግራይ ጦርነት፣ የኦሮሞያ ኦሮሚያ አካባቢ ያለው ጦርነት፣ ሌሎች የፖለቲካ ቀውሶች ውስጥ በተለያየ ደረጃ የገቡ አሉ። በቀጥታም ሆነ በተዘዋዋሪ እዛ ለምሳሌ የተሳተፉ ሰዎች የማውቀው ሰው ለምሳሌ በሀገር ክደት ተከሶ ኢትዮጵያ የማይገባ አለ። ህገ መንግስታዊ ስርዓትን በጉልበት ለመገርሰስ ለማውረድ ተንቀሳቅሳለች ተብሎ ተከሳ እስር ቤት የተወረወረች ሴት አለች። እንዲህ እየተባለ እንግዲህ ማሳያዎቹ ግልጽ ናቸው ማለት ማኔጅመንት አጠቃላይ ቀውስ አገሪቷ እንዳውም እጅግ በጣም አደገኛ ወደሆነ ወደ መስቀለኛ መንገድ መገፋቷ እነዚህ ነገሮች ያሳያሉ ማለት ነው።
ደቡብ አፍሪካ ረጅም ዘመን ያስቆጠረውን የፖለቲካ ቀውሷን ለመፍታት በተቸገረችበት ወቅት ሀገሪቱ እንዳትበታተን ቁልፍ ሚና መጫወቱ ከሚገለጽለት ተመሳሳይ እንቅስቃሴ የተወሰደውን ሴናሪዮ ያሰናዳው ዴስቲኒ ኢትዮጵያ አስተባባሪ ዶክተር ንጉሱ አክሊሉ ግን በፕሮፌሰር መራራ ሐሳብ ሙሉ በሙሉ አይስማሙም። በርግጥ ኢትዮጵያ ያለፈችበት ያለችው ውጥንቅጥ በቀላሉ ወደ ንጋት የሚወስድ አይመስልም የሚሉት አቶ ንጉሱ ለንጋት የተሰጠው የጊዜ ገደብ 20 አመት እንደመሆኑ ወደ ንጋት ለመሄድ አሁንም ተስፋ አለ ይላሉ።
እና በእኔነት አሁን አንደኛ አሁን ያለንበት ወይም የሄድንበት ሁኔታ የሚቀጥሉትን 20 አመታት ኢትዮጵያ ልትደርስ የምትችልበትን ነገር የሚያመለክቱ አይደለም። እኔ አሁንም ማምነው በሚቀጥሉት 16-17 አመታት ውስጥ ብንሰራ የሚገባ መሬት ስራ በሚገባ ከሰራ ንጋትን ማይቀር እና እነዚህ አሁን ያለፉባቸው ያሉ ነገሮች የሂደት ጉዳይ ናቸው እንጂ እንደ ችግር የምንቆጥራቸው አይደለም። ምክንያቱም ለዘመናት የተዘሩት ዘሮች አሁን እየበቀሉ ያሉት። አሁን ደግሞ ጥሩ ዘር ከዘራን በሚቀጥሉት አመታት ይሁን ወይም መጪ አመታት የተሻለ ነገር እየመጣ ይሄዳል። እና አሁን ያጨዳ ጊዜ ላይ የመከር ጊዜ ላይ ያለነው የነበሩ ታላላቆቻችን የዘራኑን ነገር እያጨዱ ነበር። እና አሁን ግን እኛ ኮንሽስ ሆነን የጥሩ ነገር እየሰራ መሄድ ከጀመርን በሚጠቅ የተያመታት ውስጥ ንጋት ማምጣቶት ምንም ምክንያት የለም።
ዶክተር ንጉሱ ተስፋ የጣሉበት የንጋት መዳረሻ በውስጡ የያዛቸው 12 መሰረታዊ መስፈርቶች አሉት። ከነዚህ መካከል የዜጎች በኢትዮጵያ ጣፈንታ ላይ በቀናነት መነጋገር መቻል፣ የተፎካካሪ ፓርቲዎች የድርድር ሂደት፣ ነጻና ፍትሃዊ ምርጫ መኖር፣ ጠንካራ የተቋማት ግንባታ፣ በሕገ መንግስቱ ዙሪያ የሚደረጉ ሚዛናዊ ውይይቶችና የኢኮኖሚ እድገት እንደማሳያነት ተጠቅሰዋል። ከዚህ ረገድ አሁን ኢትዮጵያ ውስጥ ችግሮች የመግዘፋቸውን ያክል የንጋትን መንገድ የሚያመላክቱ ወደ ሰላምና መረጋጋት ሊወስዱ የሚችሉ በጎ ጅምሮችና ተቋማዊ እንቅስቃሴዎች መኖራቸውንም ማስተዋል ይገባል የሚሉት ዶክተር ንጉሱ የሀገሪቷን ችግሮች ከጠመንጃ ፈሙዝ ወደ ጠረጴዛ ዙሪያ ለማምጣት የሚደረጉ ጥረቶች ለንጋት መንገድ ጠራጊ ናቸው ይላሉ።
ሀገራዊ ምክክር መጀመር አለብን ብለን ብዙ እርምጃ ሄደን ወደ 8 የሚጠጋ ተቋማት ብዙ ስራ ከሰራን በኋላ መንግስት ለጉዳዩ በጣም ትኩረት ሰጥቶ ይሄ ነገር እንደውም በመንግስት ደረጃ ማንዴት ተሰጥቶት ኃላፊነት ተሰጥቶት በአዋጅ ሊቋቋም ይገባል ብሎ ሀገራዊ ምክክር ኮሚሽን ተቋቁሟል። 11 ኮሚሽነሮች ስራ ጀምረዋል እና ይሄ በኢትዮጵያ ታሪክ ሰምተንም አይተንም የማናውቀው ነገር። ሁለተኛ የተቋማትን ግንባታ በተመለከተ ባለፉት 5 ዓመታት ውስጥ የማንክዳቸው በጣም ጠንካራ ተቋማት ተገንብተዋል። ለምሳሌ የሰብአዊ መብት ኮሚሽን ሁላችንም እንደምናውቀው ከአሁን በፊት ተለማምደን በማናውቀው ሁኔታ አገሪቱ ውስጥ ያሉትን ሰብአዊ መብትን በተመለከተ ያሉትን ነገሮች በሚገባ በግልጽ ለሕዝብ እያወጣ ለመንግስትም ለዓለም አቀፉም ማህበረሰብ በግልጽ እያወጣ መግለጫ ይሰጣል፣ ምክር ይለግሳል። እንዲህ እንዲህ አይነት ነገሮች እናያለን እና ይሄ በጣም የሚያበረታታ ትልቅ ነገር ነው። ከአሁን በፊት እንደዚህ አይነት ነገሮች ሲደረጉ ሁላችንም የምናስታውሰው እንደነዚህ አይነት ተቋማትን አፍ ማዘጋት ነበር የምናውቀው። ግን እነዚህ ተቋማት ተጠናክረው አሁንም ስራቸውን እየሰሩ ነው ያሉት። የምርጫ ቦርድ ሌላው ጥሩ ምሳሌ ነው። ምርጫ ብዙ ጊዜ ኢትዮጵያ ውስጥ ተደርጓል። ባለፈው ጊዜ የተደረገው ምርጫ ግን አሁን መጨረሻ ላይ የተደረገው ምርጫ በማንኛውም መስፈርት በፊት ከተደረጉ ምርጫ ውስጥ በጣም የተሻለ ነበር።
ኢትዮጵያ ለምትገኝበት የፖለቲካ አጣብቂኝ መፍትሄ ለማቅረብ የተጠነሰሰው ዴስቲኒ ኢትዮጵያ ሁሉን አቀፍ በሆነ ሂደት ያሳካውን ምክክርና በሪፖርት መልክ ይፋ ያደረጋቸውን የኢትዮጵያ አማራጭ መዳረሻዎች ያሰናዳው ከደቡብ አፍሪካ በተጨማሪ ሴናሪዮን በጥቅም ላይ አውለው የፖለቲካ ቀውሶቻቸውን መፍታት ከቻሉ እንደ ኮሎምቢያ፣ ጓቲማላ፣ ታይላንድና ሜክሲኮ የመሳሰሉ ሀገሮችን እንደ ምሳሌ በመውሰድ ነው።
አድማጮቻችን፣ ስመኝሽ ደስቲኒት ኢትዮጵያ አዘጋጅቶት በነበረው የኢትዮጵያ አማራጭ መዳረሻዎች ላይ ተንተርሳ ኢትዮጵያ አሁን ባለችበት ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች ዙሪያ ከምሁራን ጋር ያደረገችው ውይይት በዚህ አላበቃም። ሰፋ ያለውና ሁለተኛውን ክፍል በነገው ምሽት መሰናዷችን ይዘን እንመለሳለን። ስርጭታችን ይቀጥላል። ቀጣዩ ደግሞ የጥላቻ ንግግርና መጻኢ ስጋቶችን ይመለከታል። በማህበራዊ ሚዲያ ላይ የሚሰራጩ የጥላቻና በአንድ ሰው ብሔርና ማንነት ላይ የሚሰነዘሩ አጸያፊ ንግግሮች ከወዲሁ የማይገቱ ከሆነ ለኢትዮጵያውያን የቀጣይ ጊዜ ፈተና እንደሚሆኑ አንድ ምሁር ተናግረዋል። በሚሲሲፒ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል መምህር ዶክተር ዘነበ በየነ ችግሩ ከመሰረቱ ታውቆ መቀረፍ እንዲችል እያንዳንዱ ግለሰብ አስተዋጽኦ ማበርከት እንደሚገባው መክረዋል። ዶክተር ዘነበን ያነጋገረቻቸው ጽዮን ግርማ ናት።
ዶክተር ዘነበ በየነ በሚሲሲፒ ዩኒቨርሲቲ ጋዜጠኝነት ትምህርት ክፍል መምህር ነው። እንዲሁም ደግሞ በተለይ በኢትዮጵያ ወቅታዊ ጉዳዮች ላይ ምርምር ያደረጉበትን ያጠኑትን ጉዳይ በማካፈል ይታወቃሉና ዛሬ ወደ እርሱ ያስደወለኝ ጉዳይ ትንታኔ የሚጠይቅ ሀሳብ ገጥሞኝ ነውና ማህበራዊ ሚዲያ ላይ እንዲሁም በስብሰባ ቦታዎች የሚደረጉ ንግግሮች፣ በአደባባይ የሚደረጉ ንግግሮች፣ በውይይት በየትኛውም ሚዲያ በሚተላለፉ ንግግሮች ውስጥ በኢትዮጵያ ያለውን በብሔር ላይ መሰረት ያደረገ ውጥረት ሊያባብሱ የሚችሉ የአንድን ሰው የብሔር ማንነት የሚጠቅሱ ወይም የአንድን ማህበረሰብ ላይ ያነጣጠሩ ንግግሮች ይደረጋሉ። እነዛ ንግግሮች ደግሞ በቀጥታ ጥላቻን፣ ስድብን፣ ማንቋሸሽን የተከተሉም ናቸውና እንዲ ያለ ነገር አሁን ደፋየው በበለጠ ምን አይነት ተጽዕኖ ነው በኢትዮጵያውያን ማህበረሰብ ላይ የሚያሳድረው?
በጣም አመሰግናለሁ ጽዮን። አሁን በኢትዮጵያ ውስጥ ያየን ያለነው ነገር በአጠቃላይ የትም አካባቢ ነው ከየትኛውም ህብረተሰብ የወጣን እንሆን ግን እንደ ኢትዮጵያዊ ከሚያስጨንቁን እረፍት የሚነሱን ሰላም የሚነሱን እንቅልፍ የሚነሱን ነገሮች ናቸው። ይሄ በዋናነት ደግሞ እየተቀናጀ ያለው በተለያየ የማህበራዊ ሚዲያ የሚተላለፉ መልዕክቶች ኃላፊነት በጎደለው መልኩ የሚደረጉ ንግግሮች ናቸው። ከፍተኛ እንደ ሀገር አደጋ ውስጥ የጣሉን ብዬ የማምነው ሁለት ሶስት ነገሮችን ማንሳት እንችላለን። በመጀመሪያ ደረጃ በጎሳ የተደራጀ ሀገር ውስጥ ፖለቲካ ውስጥ ትምህርቱን፣ ማህበራዊ ኑሮው፣ ኢኮኖሚው በአጠቃላይ ዘይቤው በሙሉ በዘር ፖለቲካ የተቃኘና የተደራጀ ህብረተሰብ ውስጥ ብጥብጥ መፍጠር በጣም ቀላል። ምክንያቱም በተደጋጋሚ እንዳየነው አንድ ግለሰብ 20-30 አካውንቶችን ከፍቶ የተለያየ ስም በመጠቀም የተለያየ ህብረተሰብን የሚወክል በማስመሰል ሌሎች ህብረተሰብን፣ ህዝቦችን የሚያንቋሽሽ ንግግር ይደረጋል፣ መልዕክት ይተላለፋል። ይሄ እንደዚህ አይነት መልዕክት በሚመጣበት ወቅት ደግሞ ምናልባት ያ በንግግር የሚግባባ ይሄ በእንግሊዝኛ ኦራል ሶሳይቲ የምንለው ህብረተሰብ ውስጥ እንደዚህ አይነት ድርጊቶች ከፍተኛ አደጋ ይፈጥራሉ። ምክንያቱም ቆም ብለን በመረጃና በማስረጃ ነገሮችን ከመፈተን ይልቅ ያን ነገር እንዳለ ተቀብሎ እንደ ቦይ ውሃ በማስተላለፍ ህዝብን ከህዝብ ጋር ሊያጋጭ የሚችል ሰላምን የሚነሳ ነገሮች ይፈጸማሉ። የምናያቸው ነገሮች ምልክቶች ናቸው፣ ሲምፕተምስ ናቸው። ስር ውስጥ ያሉ ስትራክቸራል የሆኑ ችግሮች አሉ። ግን እንዳይፈተሰብ ያንን ደግሞ ፌስ ልናደርገው ይገባል። ምንድን ነው እዚህ ጋር እንድንደርስ ያደረገን ምንድን ነው? የዚህ ችግር መንስኤው ምንድን ነው? የችግሩን መንስኤ አውቀን ለእሱ መፍትሄ እስካልሰጠነው ድረስ የምናደርገው ነገር በሙሉ ካንሰርን በቴን ኪለር እንደ መከላከል ነው የሚቆጠረው። ስለዚህ ከዚህ በኋላ የሚመጣው ነገር ከዚህ የበለጠ አስከፊ ስለሚሆን እዚህ ጋር ቆም ብለን ሁላችንም ኃላፊነት ስላለብን እንደየድርሻችን ኃላፊነታችንን ቆጥረን ወስደን ማድረግ የሚገባንን ነገር በማድረግ ሀገራችንን ከዚህ ከተስፋ መጥፎ ነገር ልንታደጋት ይገባል። አለበለዚያ እነ ሩዋንዳ ጋር የተፈጠረው እንደነ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ሱዳን ውስጥ የተፈጠሩ ሌሎችም ሀገሮች ውስጥ የተፈጠሩ ችግሮች ኢትዮጵያ ውስጥ በከፋ ሁኔታ የማይፈጠርበት ምንም ምክንያት የለም።
ዶክተር ዘነበ፣ እንዲህ ያሉ ንግግሮች ማን እንደሚናገራቸው የትኛው አካል እንደሚናገራቸው ላይታወቁ ይችላሉ። ማንኛውም ሰው ለየትኛውም ነገር ሊጠቀምባቸው የሚችሉ ናቸው። በተለይ አሁን ቲክቶክም ያሉ ሶሻል ሚዲያ መጥቷል። የትኛውም አካል ለየትኛውም በየትኛውም መንገድ ሊናገራቸው ይችላል። ፖለቲካም ሊሆን ይችላል፣ ላላትም ሊሆን ይችላል። ለአንድ ዓላማ ሊጠቀምበት የሚችለው ቴክኖሎጂ የፈጠረለት መደላድል አለና እንዴት ነው እሱን መቆጣጠር የሚቻለው?
በጣም ጥሩ ጥያቄ፣ በጣም ከባድ ጥያቄ ነው። ምክንያቱም እነዚህ አሁን ያነሳሻቸው የሶሻል ሚዲያ ፕላትፎርም ቲክቶክንም ጨምሮ ለሀገር ስጋት ከፍተኛ ችግር እየፈጠሩ ስጋት እየሆኑ ነው። ለምሳሌ አሜሪካ አንዳንድ ግዛቶች ሙሉ ለሙሉ ቲክቶክን በመንግስት ሪሶርስ መጠቀም አይቻልም። ኦልሞስት ህግ ነው፣ አይቻልም። ይሄ የሆነበት ምክንያት አሜሪካንን የሚያህል ሀገር ትልቅ ሪሶርስ ያላት በቴክኖሎጂም፣ በሰው በሰለጠነ ሰው ኃይልም፣ በሌሎችም ትልቅ አቅም ያላት ሀገር እንኳን ከቁጥጥር ውጭ እየሆነባት ስለሆነ ፖለቲካዊ አንደምታ ሊኖረው ይችላል። ሙሉ ለሙሉ መጠቀም አይቻልም በአንዳንድ ግዛቶች። አውሮፓ ውስጥ እንደዚሁ። እንደውም አሁን የዚህ አርቲፊሻል ኢንተለጀንስ አክትን ኢንትሮዲስ ለማድረግ አንዳንድ ሀገሮች እየተንቀሳቀሱ ይገኛሉ። እነዚህ ነገሮች የኢትዮጵያ ችግር ብቻ ሳይሆን ዓለም አቀፍ ችግር እየሆኑ ነው። ኢትዮጵያ ውስጥ እንደምን እንዳልኩት በማስረጃና በመረጃ በተደገፈ የጽሁፍ ዶክመንት ከመለዋወጥ ይልቅ በአፍ በሚለዋወጥ ህብረተሰብ ውስጥ እነዚህ ከፍተኛ አደጋ ሊፈጥሩ ይችላሉ።
የዶክተር ዘነበ በየነን ሙያዊ ትንታኔ እዚህ ላይ ገታ አላድርገው።
ግን እንመለስበታለን። ለመሆኑ በተለያየ ቦታ የሚገኙ ወጣቶች ማህበራዊ ሚዲያ በተለይ ቲክቶክ ላይ የሚሰራጩ ዘርን መሰረት ያደረጉ የጥላቻ ንግግሮችን ሲመለከቱ ምን ይሰማቸዋል? ስጋታቸውስ ምንድን ነው? የተወሰነውን ጠይቀናል።
ጥላቻ ንግግር ሲባል አንድ መልክ ብቻ አይደለም ያለው። የጥላቻ ንግግር ፊልለፊት ያገኘውን ሰው በጥላቻ መናገር ብቻ ሳይሆን በግሩፕ የሃይማኖት ሊሆን ይችላል፣ የብሔር ሊሆን ይችላል፣ ስነ ልቦና ሊሆን ይችላል። የተለያዩ ማህበረሰቦች አሉ እንደ ግሩፕ አንድ አይነት ነገር የሚያስቡና እነዛ ላይ የጥላቻ ንግግር መናገር በአንድም ሆነ በሌላ መልኩ ጉዳቱ ከፍተኛ ነው የሚሆነው። ተናጋሪው ላይ በቀጥታ ባይመጣም ሌሎች ሰዎች ላይ ነው ጉዳቱ የሚደርሰውና በጣም ያሳስበኛል። ለምሳሌ በኢትዮጵያ ውስጥ የሚታየው ጥላቻ ንግግር ብሔር ተኮር የሆነው በጣም ያሳስባል፣ በጣም ይጨንቃል። እንደውም አንዳንዴ ተናጋሪው የኢትዮጵያ አካል አይመስልም፣ ወይንም አንድ ሀገር ውስጥ የሚኖሩ ተስማምተው ለረጅም ጊዜ አብረው የኖሩ ማህበረሰቦች እስካይመስሉ ድረስ በጣም በጣም አስከፊ የሆኑ ጸያፍ ንግግሮች አሉ። ተናጋሪውን ግን በቀጥታ ያገኘው የተለያየ ቦታ ሌላ ቦታ ሊሆን ይችላል፣ ግን ማህበራዊ ሚዲያው አምጥቶ ቤትህ ላይ ወይንም ደግሞ በተኛህበት ሞባይልን ስትከፍት የምታገኘው ነው፣ ወይ ትራንስፖርት ላይ ሆነ ስቲል ረፍ ብለህ ስትከፍት የምታገኘው ነው፣ ወይ ደግሞ ስልክህን ልጆች ሲነካኩ የሚያገኙት ነው። እና ክፋቱ እንጂ ምንም ጥቅም የለው። ሲታሰብም መጀመሪያ የጥላቻ ንግግር ሲጀመር ክፋት እንጂ መልካም ነገር የለውም ብዬ አስባለሁ። እና በጣም ያሳስበኛል። በኢትዮጵያ ላይ እየሆነ ያለው ነገርም ምናየው ነው። በትምህርት ቤት የሚታየው ፈተና ሲደርስ የሚታየው ዝምብር ግጭት ምናምን በአንድ ጊዜ የመጣ ሳይሆን በሶሻል ሚዲያ የመጣ ነው ብዬ ነው የማስበውና
አብዱላዚዝ አህመድ እባላለሁ። በመጀመሪያ ደረጃ እንደዚህ አይነት ቪዲዮዎችን ለማየት ራሱ ጠንካራ ሞራል ይጠይቃል። ምክንያቱም እንደዚህ አይነት ቪዲዮዎችን ስታይ የሚፈጠርበት ስሜት ቪዲዮን ራሱ እንድትጨርሰው የሚያደርግ አይደለም። ግን እንደ ስሜት ስትገልጽልኝ አንደኛ የሰዎችን ፐርሰናሊቲ ማውረድ እንተውና ሃይማኖት ተኮር ሲሆን በሚኖረውን የሃይማኖት መጠላላት ደረጃ ከፍ ያደርጋል ብዬ ስለማስብ ውስጤ ይረበሻል። አንዳንድ ጊዜ የራሴ የሃይማኖት ተከታዮች ደግሞ ሆነው ሳገኛቸው የበለጠ ስሜቱ ከፍ ይላል። ምክንያቱም ከምታምነው እምነትም አንጻር ይሆን ከምትከተለው መርህ አንጻር ሰዎች በዛ ደረጃ ፈንግጠው የሌሎችን እምነት ባይሄር ሌሎችም ነገሮች ሲነኩ ስታይ የሚሰማ ስሜት በጣም ይረብሻል። እኔ በበኩሌ እንደዚህ አይነት ነገሮችን ሳይ ቪዲዮን እንኳን ለመጨረስ አቅም የለኝም።
ወደ ዶክተር ዘነበ ልመለስ። መፍትሄ ያሉትን እያጋሩ ነበር የገጠኋቸው።
በመጀመሪያ ደረጃ እነዚህ ሰዎች ለጊዜው ሊደበቁ ይችሉ ይሆናል። ተደብቀው ማንነታቸውን ሎኬሽናቸውን የሚፈልጉትን የጥላቻ መርዝ ሊረጩ ይችላሉ። ይህን ግን የጊዜ ሁኔታ ነው። በነገራችን ላይ ምንም አይነት ቴክኖሎጂን ተጠቅሞ ወንጀል ሰርቶ አመጣለሁ የሚባልበት ነው ያለፍ ይመስለኛል። ምክንያቱም ቴክኖሎጂ እንደፈለገ አንድ ሰው 20 አካውንት 30 አካውንት ሲኖሮት የሚነዛውን መርዝ ጊዜ ሁኔታ ካልሆነ በስተቀር ቴክኖሎጂው በቂ የሆነ አቅም ስለፈጠረ የቱ ጋር ሆነው ምን እንደሚያደርጉ ማወቅ ይቻላል። ተጠያቂነት የሚመጣው ከዚህ ጋር አብሮ ስለሆነ፣ ምክንያቱም እያንዳንዱ ሰው ለሚያደርገው ነገር ተጠያቂ ይሆናል። በተለይ ደግሞ የሰው ሕይወት በሚጠጥፍ ሁኔታ በሰው በህብረተሰብ ዘንድ ጥላቻን አለመተማመን በሚፈጥር ሁኔታ ላይ እነዚህ ሰዎች ተጠያቂ የማይሆኑበት ምንም ምክንያት የለም። አንዳንዴ ይህ የመናገር ነፃነት ነው የዛ አካል ነው የሚባል ነገር የለም። እኔ የመናገር ነፃነት ብዬ የምጠቀመው ነገር የሌሎችን የመኖር መብት በሚጋፋ መልኩ ስጠቀምበት ያ የመናገር መብቴ ያቆማል። ይህንን ልናቅ ይገባል። ይሄ አብሶሉት የምንለው ፍሪደም የለም። እንደ ህብረተሰብ ውጭም የምንኖር አገር ውስጥም የምንኖር ልናስብ የሚገባው ነገር አገራችንን ሰደድ እሳት ውስጥ እየለኮስን በሰደድ እሳት እያቃጠሉ ከዛ የሚመጣ ጥቅም ተጠቃሚዎች ነን ብለን የምናስብ ከሆነ ስህተት ነው።
አሁን ያለውን ችግር ለመቀነስ ወደፊት የባሰው እንዳይመጣ ለመግታትስ እያንዳንዱ ሰው ምን ማድረግ አለበት? ዶክተር ዘነበ ለዚህ መፍትሄ ነው ያሉትን ሀሳብ እሁድ በሚተላለፈው የመስታወት ፕሮግራም ላይ ያጋሩናል።
ከአሜሪካ ድምጽ የሚተላለፈውን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ደግሞ በፌስቡክ ላይ የምትከታተሉን ተመልካቾቻችን። ማናቸውም አስተያየት ቢኖራችሁ በማህበራዊ መገናኛ አውታሮቻችን ላይ ማድረስን አትዘንጉ። እዚህ ላይ አንድ አጭር መልእክት ሰምተን እንመለሳለን።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ፍልያዩ እውነትን እንሻለን። የምንነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው በምልአት ነው።
ከአሜሪካ ድምጽ ጋር ስለሆናችሁ በእጅጉ ደስ ብሎናል። ቀጣዩ ዝግጅታችን ደግሞ ህፃናት ከድህረ አደጋ ሰቆቃ እንዲወጡ ለማገዝ ስለሚደረግ ጥረት ያወሳል። በኢትዮጵያ ባለፉት 5 ዓመታት በተከሰቱ ሰው ሰራሽና ተፈጥሯዊ ችግሮች የተነሳ አላፍ ዜጎች ከመኖሪያ ቀያቸው ተፈናቅለዋል። ግጭትና ረሃብ የብዙዎችን ህይወት አደጋ ላይ ጥሏል። እነዚህን መሰል ክስተቶች በህፃናት ላይ አስከፊ ስነምሮአዊ ጠባሳና ስነልቦናዊ ሰቆቃንም ይተዋሉ። ህፃናት ከድህረ አደጋ ሰቆቃ እንዲወጡ ለራሳቸውም ሆነ ለሀገራቸው ተስፋ እንዲኖራቸው ለማገዝ የሚረዱ የህፃናት መጻሕፍትን ጽፎ ለማሳተም የተወሰኑ የስነልቦና ባለሙያዎች ልዩ ልዩ ታሪኮችን ማሰባሰብ ጀምረዋል። የደንገረመው የእንቅስቃሴው መስራች ረዳት ፕሮፌሰር ፍሬው ከፍ ያለውን አነጋግራ ተከታዩን አስተናርታለች። እሱን ተከታትለን እንመለስ።
ተረቶች፣ መዝሙሮችና ጨዋታዎች ህፃናት በየዕለቱ ሊያደርጓቸው የሚገቡና ማንነታቸው የሚቀረጽባቸው ድርጊቶች ናቸው። ነገር ግን በዓለም ላይ ብሎም በኢትዮጵያ በግጭቶች ምክንያት እነዚህን የልጅነት ጣዕሞች ብቻ ሳይሆኑ መሰረታዊ ፍላጎታቸው ያልተሟላላቸው ህፃናት ቁጥር ከጊዜ ወደ ጊዜ እያሻቀበ ነው። እነዚህ ህፃናት የአእምሮ ጠባሳ እንዳያተርፉ ለማገዝ የስቃይ ተጎጂዎች ማዕከል የኢትዮጵያ ዋና ስራ አስፈጻሚና የፕሎጊንግ ኢትዮጵያ የተሰኘው የበጎ ፈቃደኞች የአካባቢ ጥበቃ ቡድን መስራች ረዳት ፕሮፌሰር ፍሬው ከፍ ያለው በግጭት ቦታ ያሉ ህፃናቶችን የሚያግዙ ታሪኮችን ለሚጽፉ በጎ ፈቃደኞች ጥሪ አድርገዋል።
ማንም በአገር ያሰር ያለው የሚል ሰው እንደሚሆነ እንጨነቃለሁ። ምንድነው የምንሆነው? ጣፈንታችን ምንድነው? የዚህ መካከል ደግሞ የማይናገሩ የማይደመጡ ልጆች የሚያጋጥማቸው ሊሆን የሚለው ነገር ያሳስበኛል። እና ከዚህ ቀደም ሰራ በነበረው ስራ የካምሬ ጤና ጋር የተያያዘ በዚህ በጦርነት እና በመፈናቀል የተጎዱ ኢትዮጵያ አካባቢዎች እንቀሳቀስ ስለነበረ እና ልጆችንም ማየት የማነጋገር ትላደች ስለነበረ እንደ አንድ ሰው እንደ አንድ ኢትዮጵያዊ ምን ባደርግ ላግዝ ይችላለሁ የሚለው እረፍት ሊነሳኝ ጀምር እና የሚያነባቸው መጽሐፍ ቢያገኙ በውስጣቸው ሰላምን፣ በውስጣቸው እርቅን፣ በውስጣቸው ጽናትን ለመሳሰለውን ነገር የሚያሰንጩ መጽሐፍት ብናዘጋጅላቸው ካለው ጫና ምናልባትም ብዙ ዓመት ከሚያሰቃያቸው እረፍት ሊያገኙ ይችሉ ይሆናል። እንዲያገግሙ አግዛቸው ይሆናል።
በትግራይ፣ በአማራ፣ በአፋር፣ በኦሮሚያና በተለያዩ የሀገሪቱ ክፍሎች ግጭቶች እየተበራከቱ ከመጡ አመታት ተቆጠሩ። ባለፉት 4 እና 5 አመታት በተከሰቱ ሰው ሰራሽና ተፈጥሯዊ ክስተቶች በኢትዮጵያ 3.5 ሚሊዮን ህጻናት ከትምህርት ገበታቸው መፈናቀላቸውን የመንግስታቱ ድርጅት የእርዳታ ማስተባበሪያ ተቋም አስታውቋል። እነዚህ ህጻናት ለተለያዩ የድህረ አደጋ ሰቀቀን ወይም PTSDን ጨምሮ እጅግ ብዙ ውስብስብ ችግሮች የተጋለጡ እንደሆኑ ባለሙያዎች ይናገራሉ። ረዳት ፕሮፌሰር ፍሬው ከፍ ያለው በጎ ፈቃደኛ የህፃናት መጽሐፍት ጸሐፊዎችና የስነ ልቦና ባለሙያዎች የሚሳተፉበት የጽሑፍ ማሰባሰብ ተጀመሩ 2 ወራት አስቆጥረዋል።
ጻፍ የሚፈልጉ ኢትዮጵያውያን ችሎታ ያላቸው ይኖራሉ። ከዚህ ቀደም አሳትመው የሚያውቁ በተለያዩ አጋጣሚ ያላሳተሙ ግን አቅሙ ያላቸው ኢትዮጵያውያን ይኖራሉ። እነሱ አሰባስበን ባለሙያዎች፣ በአእምሮ ጤና ባለሙያዎች፣ የልጆች መጽሐፍት አዘገጃጀት በኩል ባለሙያ በሆኑ ሰዎች ታይቶ ያ መጽሐፍ ለባለቤቶቹ ወይም እንዲሰሩ ኃላፊነት የተሰጣቸው አካላት ትምህርት ሚኒስቴር ሊሆን ይችላል ቢቀርብላቸው ማለት ቢደርስ ያግዛል ነው ሀሳቡ። እና ያንን ሀሳብ መነሻ የሚሆን የምግብ ሀሳብ ነበር ያዘን ጓደኞች ጋር መመካከር ያንን ስናሸራሽረ ቆይተን አሁን እንግዲህ ብዙዎች ሰዎች ይንጽፋሉ ነው ነገር ደረገፍ እንፈልጋለን የሚል መልእክት እያገኘ ሆኖ ነገሩ ወደሚል
ለህፃናት ብሎም ደግሞ ግጭቶች ባሉባቸው አካባቢዎች ላሉ ህፃናት የሚዘጋጁ ስራዎች ጥንቃቄን ይሻሉ የሚሉት ረዳት ፕሮፌሰር ፍሬው ከፍያለው በጎ ፈቃደኛ ጻፍት የህፃናቱን ችግር መረዳት እንዳለባቸው ይጠቁማሉ።
ልጆች ማዋመጣ ነው ታካ በዚህ አይነት ሁኔታ ይዳረጉ ተናቀዙ ከለመዱት ከመጨ ከመቆም ጋር ተራይ ነው ተናግለው ያለምንም ከለላና ጥበቃ ሲባዝኑ ከወላጆቻቸው ጋር የጦርነት ቤታቸው ሲፈርስ ወላጆቻቸው ሲሞቱ ይጫወቱበት ቀይ በጥይት ሲደበደብ ወይም በጥይት ድምፅ ሲናጋ ትምህርት ቤታቸው ሲፈርስ ይሄ ለመናገር ልጆች አእምሮ ውስጥ የሚቶ ጠባሳ አለ። ያንን ለማወቅ ሊቅ መሆን አይጠይቅም እና እየቆዩ ይህንን በቃ ይሄ ነው ማለት ነው አለም የሚ ወደሚል መደምደሚያም ሊወስዳቸው ይችላል። ና እንደዛ ሆኖ የሚያድግ ሰው እንደዛ ሆኖ እንግዲህ ነጋገር ይበተባሉ ያችን እንዴት ነው ለዚህ ለማገደደው ሲሄድ የሚችሉት ነው። እና የሚታይ ክሊኒካል የሆነ ዲፕሬሽን ድባት ያላቸው ህጻናት አሉ። ራሳቸውን ያገለሉ ህጻናት አሉ። ፍሩ ህጻናት አሉ። ድንጉጥ የሆኑ ህጻናት አሉ። ይህንን ያየሁት ነች በቃ እንዲሁም ስታነጋግራቸው ከልዩ የሚጠብቁ ጉጉት የማወቅ ጉጉት ኩሸት አለ አይደለም። ይህን ሁሉ የተቆጠቡ ምን ሊመጣ እንደሚችል ስለማያውቁ በፍርሃት ቆፈን የተያዙ በጣም ብዙ ልጆች አሉ።
የመጽሐፍቶቹ ይዘትም በተለያዩ ባለሙያዎች ተገምግመው ለባለድርሻ አካላት የሚተላለፉ እንደሆኑ ይገልጻሉ።
ይዘቱ ቅድም ለመጥቀስ እንደሞከርኩት እንደኛ በህፃናት መጽሐፍ አዘገጃጀት ረገድ ዘዴውን ሳይንስን በሚያውቁ ባለሙያዎች፣ የህፃናት መጽሐፍን ደጋግመው ጻፉ እና የሚታወቁ ሰዎች፣ የአእምሮ ጤና ባለሙያዎች ሆነው ሊጽፉ የጽሁፍ ኤክስፖዘር አላቸው ከተቻለ ልጆችን መጽሐፍ የጻፉ ሰዎችን እነዚህን እንግዲህ ለማነጋገር ተሞክሯል። በእነሱ ነው ቤት የሚደረገው። ከኢትዮጵያ ሳይኮሎጂ ባለሙያዎች ማህበር ጋርም እንደዚሁ ንግግር አለ እና እነዚህ ጽሁፎች ሲመጡ በቃ ተገኘ ብለን ወደ ህትመት የሚገባበት ሳይሆን አላማው ልጆችን የሚያክም ለልጆች መልካም ነገርን የሚፈጥርም እንዲሆን ስለሆነ ለዛ ሙሉ መሆኑ የባለሙያዎች ሳያረጋግጥ ወደ ህትመት የማይገባም ወደ ቤት የማይገባም። አሁን እኛ ለመስራት ያስፈለው ለህትመት ዝግጁ የሆነ የልጆች መጽሐፍ እስከ ስድስት አዘጋጅቶ ለሚመለከታቸው ለትምህርት ሚኒስቴር ሊሆን ይችላል፣ ለክልል ትምህርት ቢሮዎች ሊሆን ይችላል ማቅረብ ይኸው አከፋፍሉ ብሎ እነሱ ለመስጠት የሚታሰብ ያ ካልሆነ ደግሞ ሌሎች አማራጮችም ከሌሎች ኢትዮጵያውያን ጋራ ይሄ ይጠቅማል ብሎ ከሚያስብ ኢትዮጵያውያን ጋራ በመመካከር ለልጆቹ መጽሐፍቱ እንዲደርሱ ለማድረግ ይሞከራል።
ረዳት ፕሮፌሰር ፍሬው ከፍ ያለው ጽሁፎቹ በዋናነት እድሜያቸው ከ7-12 ላሉ ህጻናት እንደሚዘጋጁ ገልጸው በተለያዩ የሀገሪቱ ቋንቋዎች በተለይም ደግሞ ግጭት ባሉባቸው አካባቢዎች ባሉት ቋንቋዎች እንደሚተረጎሙም አስታውቋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ዛሬ ሳስተናግዳችሁ ያሸሁት ሀብታሙ ስዩም ነኝ። በቅንብሩ ደግሞ ብርሃን ኃይሉ አብራኛለች። ከሁለታችን በተጨማሪ ደግሞ እንዲሁ
በመሰለል ቀንበሩ ግርማ ደገፋና ሲሳይ አሸናፊም አሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያውናት። በመላ ባልደረቦች ስም የዛሬ ምሽት እንግዲህ በዚህ ዝግጅት ስናበታችኋለሁ። በዝግጅቶቻችን ላይ ማናቸውም ማስተያየት ካላችሁ የማህበራዊ ገጻችንን መጎብኘት አትዘንጉ። ለምሽቱ የነበረውን ዝግጅቶች ተጠናቀዋል። መልካም ሳምንት ማግባደጅ ይሁንላችሁ። መልካም ጊዜ። Thank you.